በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር ልጆች፣ በአምላካችን በወደደን በጌታችን በኢየሱስ ክርስቶስ ጸጋና ሰላም እንደምን ዋላችሁ? እንደምን አመሻችሁ? ቸርነቱ በእኛ ላይ ይበዛ፣ በአባታዊ ፍቅሩ ያልተለየን የጠበቀን ጤናችንን ሰጥቶ ሰላሙንም አብዝቶልን ለዚህ ሱባኤ አድርሶን በዚች ምሽት በዚህ በተቀደሰው ስፍራ እንድንገኝ ስለወደደልን በዚህም ሰዓት በቃሉ ይጎበኘን ዘንድ ይባርከን ዘንድ እሱ የባረከውን የቀደሰውን ጊዜ ስለሰጠን እኛ ለሱ ደግሞ የምንመልሰው አንድ ነገር ብቻ ነው። ክብርና ምስጋና ለሱ ይግባው። በአባቶቻችን በነቢያት በሐዋርያት በቅዱሳን ዘመን የነበረ ለነሱ ይህንን ቃል የተናገረ ምስጢሩን የገለጸላቸው በእነሱም በኩል ለእኛ ያስተላለፈልን አምላካችን የእነሱ አባት አባታችን እግዚአብሔር ዛሬም እንዲያስተምረን እንዲመክረን ይህንን ቀሪውን ጊዜ አሳልፈን ለሱ እንሰጠዋለን። የአምላካችን የእግዚአብሔር መንፈስ ቅዱስ ቅዱስ ፈቃዱ ይሆንልን። አሜን። እንኳን አደረሳችሁ። ብዙ ጊዜ የተለመደ አይመስለኝም ጾም ስወጣ ብቻ ነው እንኳን አደረሳችሁ የሚባለው። ለማንኛውም ሱባኤ ለሕይወታችን ልዩ ጊዜ ነው። ጾም ጸሎት የመንፈሳዊ ሕይወት መሳሪያዎቻችን፣ እግዚአብሔርን የምናይባቸው አይኖቻችን፣ መንፈሳዊ ጉልበታችን የሚጠነክርበት ልዩ ኃይላችን ስለሆኑ እግዚአብሔር እንኳንም ለዚህ ጊዜ አደረሰን። የእመቤታችን የቅድስት ድንግል ማርያም በረከት፣ የቅዱሳን ሁሉ ጸሎትና ረድኤት ከእኛ ጋር ይሆን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ በጠበበው ደጅ ግቡ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እና 14 ላይ ያለውን ቃል እንመለከታለን። ቃሉን አነበዋለሁኝ። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጁ ሰፊ መንገዱም ትልቅ ነውና፣ ወደ እርሱም የሚገቡ ብዙዎች ናቸው። መንገዱም የቀጠነ ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። በጠበበው ደጅ ግቡ። አምላካችን ኢየሱስ ክርስቶስ እንደኛ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ይህንን ቃል በዛን ጊዜ ለአባቶቻችን ለሐዋርያት ለሌሎችም በስፍራው ላሉት ሁሉ ያስተላለፈ ያስተማረ ጌታ ዛሬም እንዲያስተምረን የዚህን ቃል መልእክት እንዲያስተላልፍልን የእሱ ቅዱስ ፈቃዱ ይሆንልን። ሁላችን በቃሉ እንዲጎበኘን። በጠበበው ደጅ ግቡ። ጌታ እዚህ ላይ ሁለት መንገዶችን እያስተማረ ነው ያለው። በመጽሐፍ ቅዱስ ውስጥ ሁል ጊዜ ተቃራኒ ሁለት ነገሮችን እናገኛለን። ስለ ሁለት ተቃራኒ ቤቶች ያስተምረናል ጌታ። አላታማ በሆነ ስፍራ ላይ ስለተሰራው ቤት፣ ማዕበሉና ጎርፉ ስለማይገፋው አውሎ ነፋሱም ስለማይነካው ቤትና እንዲሁም ደግሞ በአሸዋ ላይ የተሰራ በጎርፍና በማዕበል ስለሚወሰደው ስለተለያዩ ሁለት ቤቶች ያስተምረናል። እንዲሁም ደግሞ ስለ መርገምና ስለ በረከት፣ ስለ ሕይወትና ስለ ሞት፣ ስለ ሁለት ሕጎች፣ ስለ ኃጢአትና ስለ ጽድቅ በብዙ ስፍራ ላይ የምናገኛቸው ሁለት ተቃራኒ ነገሮችን ነው። አሁንም እዚህ ላይ ጌታ እያስተማረን ያለው ጠባብ ደጅ እና ሰፊ ደጅ ወይንም በጣም የቀጠነ መንገድና በጣም ሰፊ የሆነ መንገድ ነው የሚያስተምረን ያለ። ተቃራኒ ነገሮች ናቸው። በጠበበው ደጅ ግቡ። ጌታ ይህንን ቃል ሲያስተምር በተራራው ስብከት የመጀመሪያው ከተጠመቀ በኋላ በሰፊ ሶስት አራት ምዕራፎችን የሸፈነው የተራራው ስብከት በሰበከበት ጊዜ ነበር። በተራራው ስብከት ብዙ ህዝብ ሲከተለው ብዙ ህዝብ ሲሰማው እጅግ በጣም ቁጥሩ የበዛ ህዝብ በነበረበት ሰዓት ነበር። በዛ ሰዓት ጌታ ከመጀመሪያው ጀምሮ ሰዎች አቅጣጫቸው ምን መሆን እንዳለበት ወይንም ደግሞ የሱ ዓላማ ምን እንደሚመስል ነበር። ከአምስት ምዕራፍ ቁጥር 1 ጀምረን ስናይ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና፣ የሚራቡ የሚጠሙ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና፣ የሚያስተራርቁ ብፁዓን ናቸው፣ እግዚአብሔር ልጆች ይባላሉና፣ እንደዚህ እየለየ አትፍረዱ ይፈረድባቸዋል፣ የሚፈርዱ ይፈረድባቸዋል፣ በሚሰፍሩት ቁና ይሰፈርባቸዋል፣ እንደገና በቀደመው ሕግ እንደተባለ ሰምታችኋል፣ የገደለ ይገደላል፣ የመታ ይመታል፣ የሰረቀ ይሰረቅበታል፣ የወሰደ ይወሰድበታል፣ እኔም ማስተምራችሁ ሕግ ግን ይሄ አይደለም እያለ መመሪያውን የአዲሷን የወንጌልን ሕግ በመሰረተበት ሰዓት ነበር ይህን የተናገረው። ሁለት መንገዶች አሉ፣ ሁለት ደጆች አሉ፣ እኔም ማስተምራችሁ ጠባቡ ደጅ ነው፣ በጠበበው ደጅ ግቡ፣ በዛ የሚገቡት ጥቂቶች ናቸው። ያ መንገድ መድረሻ አለው፣ መነሻ አለው። ሰፊው መንገድ እንደዚሁ መነሻና መድረሻ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ትልቁ ዓላማው አቅጣጫን ለማሳየት ነው። ለማን? ለእኛ፣ ለእናንተ። አሁንም እዚህ ስፍራ ላይ የተገኘ ነው። አሁንም አምላካችንን ፍለጋ የመጣን እሱ ባሳየን አቅጣጫ በከፈተልን መንገድ ነው። ታዲያ በዚህ ሰዓት ሁለት መንገዶችን ስናይ፣ ሁለት ደጃፎችን ስናይ፣ እኔ ከየትኛው ነኝ ያለው? እኔ በየትኛው መንገድ ላይ ነው እየተራመድኩኝ ያለሁት? የትኛውን ደጅ ነው እየጠናሁት ያለሁት? ምክንያቱም ጌታ የሚለን ነገር አንድ መንገድ ነው የሚለን ያለ። መንገዱ የራሱ የሆነ መስፈርት አለው፣ የራሱ የሆነ መለያ አለው፣ የራሱ የሆነ ስም አለው፣ የራሱ የሆነ ምልክት አለው፣ የራሱ የሆነ መነሻና መድረሻ አለው። እና እኔ በየትኛው መንገድ ላይ ነኝ ያለሁት? እኔ በየትኛው ደጃፍ ነው ቆሜ ያለሁት ብለን ሁላችን እንድናስብና በዚህ ቃልም እንዲናገረን በተለይም በዚህ በሱባኤ ጊዜ በጾምና በጸሎት ሕይወታችን የሚታደስበት መንፈስ ቅዱስ እኛን የሚጎበኝበት መለስ ብለን ጉዞአችንን ሁሉ የምናስተውልበት ጊዜ ስለሆነ ማስተዋልና ጥበቡን እንዲያበዛልን በዚህም ቃል መልእክቱን እንዲያስተላልፍልን አሁንም ቅዱስ ፈቃዱ ይሆንልን። በጠበበው ደጅ ግቡ። የሚገርም ነገር ነው። ሁለት መንገዶችን ካሳየን በኋላ እሱ የመረጠልን ጠባቡን ነው። ሰፊ መንገድ አለ፣ ጌታ ግን የሚመርጠው ጠባብ መንገድ ነው። መጽሐፍ ቅዱስ በየስፍራው ላይ ስለ እነዚህ ስለ ሁለት መንገዶች ይናገራል። የጻድቃን መንገድ የኃጥአን መንገድ በማለት፣ የጽድቅ መንገድ የኩነኔ መንገድ በማለት ለይቶ ይናገራል። ትዝላችሁ እንደሆነ የመጀመሪያው ሰው ካጠፋ በኋላ ከተፈረደበት በኋላ እንዳይሄድበት የተዘጋ መንገድ ነበር አይደለም? የተዘጋ ደጃፍ ነበር ተመልሶ እንዳይገባ። ዘፍጥረት 3 24 ላይ ምንድን ነው የሚለው? አዳምም ተመልሶ ወደ ሕይወት ዛፍ ወደምትወስደው መንገድ ወይንም ወደ ኤድን ገነት እንዳይገባ እግዚአብሔር ምን አደረገ ነው የሚለው? ክሩቤልን እስከነ ሰይፉ አስጠበቀ። የተዘጋ ደጃፍ ነበር፣ የተዘጋ መንገድ ነበር። ያችን መንገድ ለማግኘት አባቶች ብዙ ተናገሩ፣ ነቢያት ብዙ ተነበዩ፣ ቅዱሳን ብዙ ጸለዩ፣ ብዙ አነቡ። እባክህን መንገዱን ክፈትልን አሉ። እንደነ ዳዊት ማየት አቃተን፣ መምረጥ አቃተን፣ መንገዱ አልታያለን። ፈኑ ብርሃነ ከወፅንቀ ከማንቱ ብርሃን ወሰዳን ደብረ መቅደስከ፣ ወደ መቅደስ የሚያስገባን መንገዱ ጠፋን፣ ደጃፉ ልናገኘው አልቻልንም። ስለዚህ እንድናይ ብርሃንህ ላክልን እናገኘው ዘንድ ጽድቅህ ላክልን ብለው አነቡ፣ ጸለዩ። የጻድቃን መንገድ ቅናትና የጻድቃን መንገድ ግን እንደ ንጋት ብርሃን ነው። ቀንስኪ ሆነም ድረስ እየጨመረ ያበራል። የሃጣን መንገድ ግን ጨለማ ነው። የሚሄዱበትንም አያውቁም ይሰናከሉበታል ይላል ምሳሌ 4:18 እና 19። እና ለዘመናት አባቶቻችን ያንን መንገድ እየተመኙ ያንን መንገድ እየፈለጉ ነገር ግን ሳያገኙ በምኞትና በጸሎት በእንባ አለፉ። ኤርሚያስ 6:16 ላይ سنመለከት የቀደመችቱ መንገድ ይላል። የቀደመችቱ መንገድ አለች። እግዚአብሔር አምላካችሁ የሚፈልገው እዛች መንገድ ላይ እንድትሄዱለት ነው፣ እንድትመላለሱለት ነው። የቀደመችው መንገድ አለች ይላል። ያቺ የቀደመችው መንገድ ግን ተዘግታ ነበር። ጊዜው በደረሰ ጊዜ የተዘጋውን ለመክፈት፣ የተበላሸውን ለማደስ፣ የወደቁትን ሁሉ ለማንሳት፣ ለስጋ ያልተቻለውን ሰዎች ያልቻሉትን ለሰዎች ያልተቻለውን የተበላሸውን ጽድቃችንን እንደገና ለመስራት የተገለጠው የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ በተገለጠ ጊዜ ያንን መንገድ ከፈተው። ክብርና ምስጋና ለሱ ይግባው። መንገዱን ከፈተው፣ መንገዱን እንደገና አደሰው። ያን የከፈተውን መንገድ ነው የሚያሳየን ያለ። ያን የከፈተውን መንገድ ነው የሚያመላክተን ያለ። ወገኖቼ ዛሬም እንኳ በተለያየ መንገድ ተሰነካክለን ልባችን ወደ ኋላ ተመልሶ ዘንግተነው ረስተነው ጠፍቶብን የተሰጠንን መንገድ ሳይሆን ያልተሰጠንን እንኳን ብንሄድ ዛሬም የሱ መልእክት ዛሬም የሱ ዓላማ እኛን በሚገባን መንገድ ላይ እንድንሄድ አቅጣጫውን ለማሳየት ነው። እሱን ምትራብና ምትጠማ ነፍስ ብትኖር ዛሬም እሱ የሚለው መንገዴ ይሄ ነው። በጨለማ እየሄዳችሁ ያላችሁ እምትረግጡትን ማታውቁ የተዘነጋችሁ በብዙ መንገዶች ላይ መራመድ የምትፈልጉ ብዙ ምርጫዎች የሚታዩዋችሁ ነገር ግን የኔ መንገድ አንዲት እሷም ጠባብ ናት ብሎ ይናገራናል። በጠበበው ደጅ ግቡ። እንግዲህ እነዚህ ሁለት መንገዶች ወይንም እነዚህ ሁለት ደጃፎች የራሳቸው የሆነ ባህሪ አላቸው። ጠባቡ መንገድ ወይም ጠባቡ ደጃፍ መነሻው ክርስቶስ ነው፣ መድረሻውም ክርስቶስ ነው። ወዴት ይወስዳል የተባለው? ወደ ህይወት ይወስዳል ይላል። መንገዱ በጣም የቀጠነ ደጃፉም የጠበበ ወደ ህይወት ይወስዳል ይላል። ጠባቡ መንገድ ወይንም ጠባቡ ደጃፍ መነሻውና መድረሻው ክርስቶስ የሆነበት ምክንያት ለምንድን ነው? የከፈተው ማን ነው? ሱራሱ ነው። እንደገና ደግሞ በሱ ላይ እሱ ሄዶ ካሳየን በኋላ በሱ ላይ ተራምደን እዛ መጨረሻም እንደርሰው ደግሞ እሱ ጋር ነው። ስለዚህ መነሻውና መድረሻው እሱ ነው፣ ህይወት እሱ ስለሆነ። ያ ደጃፉ ጠባቡ ደጃፍ ወይም የቀጠነው መንገድ መድረሻውና መነሻው እሱ ከሆነ ሌላ ትልቁ መንገድ እሳ? ትልቁ መንገድ በቀላሉ የዓለም መንገድ በሉት። ሰይጣንም እንደፈለገ ምሽከረከርበት፣ ዓለም እንደፈለገ የሚሄድበት፣ ኃጢአትና ጽድቅም የሚሰሩበት ወይም ኃጢአት የሚነክስበት የዓለም መንገድ። የእግዚአብሔር መንገድ ዋን ዌይ ነው ወገኖቼ። ዋን ዌይ ላይ ገብታችሁ ልትጠመዝዙ አትችሉም፣ አደጋ ነው፣ ትገጫላችሁ። የእግዚአብሔር መንገድ እንደሱ ነው፣ ጠባብ ነው፣ ዋን ዌይ ነው። የዓለም መንገድ ብዙ ሌኖች አሉት። የዓለም መንገድ እንደፈለገ መሄድ ይቻላል። የዓለምን መንገድ እንዴት እናያለን? በብሉይና በሐዲስ ኪዳን መካከል እንኳን ብናይ የብሉይ ኪዳን ህግ ወይንም የስጋ ህግ በጣም ሰፊ ነበር። ፈለገው ነው የገደለ ሰው ያው ወይ መገደል አለበት ወይም ደግሞ ሌላ ማማራጭም አለው አመልጦ ከመማፀኛ ከተማም ከገባ አይገደልም ጥርሱን ያወለቀ ካለ ጥርሱ መውለቅ አለበት የሚል ነው ነገር ግን ጌታ እየደነገገ ያለው የፍቅር ህግ የሆነችው ልዩ የሆነችው ወንጌል ግን ወገኖቼ ወንጌል ግን የግራውን ጉንጭህን ብልህ አንዱን እጀ ጠባብህን ቢወስድብህ ሌላውን ሁለት እርምጃ እንድትራመድ ቢጠይቅህ ሌላ አይጥፍ ተራመድለት ነገር ግን እንዴት ታላቅ ነው ወገኖች ጠባብ አይደለም ታዲያ እንዴት ነው ከህይወታችን ጋር ስናገናኝ አዎ ከባድ ነው አይደለ አንድ ሰው እንደው ወንጌል አውቅ ያለው የሚል ሰው እየታገሰ እንደምንም ቢሰድቡትም ቢነቅፉትም ቢገፈትሩትም እንደምን ታገሰ ቆየና ዋላላስ ቻለው አልወጣለትም ከውስጥ ያለው ለካ እልኩ እኔ ነኝ ባይነቱ ስላልወጣለት ስብስበት ምን እንዳለ ታቃላችሁ ወንጌል ብትበድለኝ ኦሪት ታደላድለኛልና መልሶ እሱ መምታት ጀመረ ምክንያቱም ኦሪት የመታህን መታ ስለምትል ማለት ነው የወንጌል ህግ በጣም የቀጠነ ነው የወንጌል ህግ ልዩ ነው ነገር ግን ይስባል እሱ ራሱ አሳየን እሱ ራሱ ሰው ሆኖ አሳየን በአምላክነቱ አይደለም በሰውነቱ ተሰድቦ ስድብን ሳይመልስ በትግስት አልፎ አስተማረን እኛን ሆኖ በድንጋይ ሲያባርሩት በትግስት አሳየን ክፋት ለተናገሩበት ክፋትን ሳይመልስላቸው በመታገስ አስተማረን ለጠሉት ለጠላቶቹ መልሶ በመማለድ በመጸለይ ዳቦን በማጎስ አስተማረን የወንጌል ህግ እሱ ነው ስለዚህ በዓለም አይን ለካየን ግን የሰው ሰውኛ ምን መለከት ከሆነ ግን በስጋ አይን ምን ያው ከሆነ ግን በጣም የቀጠነ ነው በጣም የጠበበ ነው እሱም በልቡ የተሸከመ ክርስቲያን ግን ያልፋል እና በጠበበው ደጃፍ ግቡ ነው ሰፊው የዓለም መንገድ ብዙ አማራጭ አለ በዓለም መንገድ የሚሄዱ ብዙዎች ለንስሐ ቀጠሮን እየሰጡ ነገ ንስሐን ገባለን እያሉ ዛሬ ኃጢአት የሚሰሩ ዛሬ ኃጢአት በጎጆአቸው ላይ ያነገሱ ዛሬ በኃጢአት ቄ የተቀመጡ እጅግ ብዙዎች ናቸው የዓለም መንገድ ነው እሱ ሰፊ ነው በአንድ እግራቸው ቤተክርስቲያን ውስጥ በአንድ እግራቸው ዓለም ውስጥ የሚረግጡም የዓለም መንገድ ነው እየተግባባን ነው በአንድ በኩል ዓለማውያን በሌላ በኩል መንፈሳውያን የሚመስሉም የዓለሙ መንገድ ነው በአንድ በኩል ጾመኛ በሌላ በኩል ደግሞ ቂመኛ ሌላው የዓለም መንገድ ነው እሱ ሰፊ ነው ተባለ የሚሄዱበትም ብዙዎች ናቸው ተባለ መድረሻው ግን ምንድነው ያለው ወዴት ይወስዳል ነው ያለው ወደ ሞት ስለዚህ እነዚህ መንገዶች ባህሪያቸው ምንድነው መነሻና መድረሻ አላቸው ሰፊው መንገድ መነሻው ዓለም ነው መድረሻው ሞት ነው ቀጭኑ መንገድ ወይም ጠባቡ ደጃፍ መነሻው ክርስቶስ ነው መድረሻውም ክርስቶስ ነው እየተግባባን ነው ታዳንና እናንተ የትኛው መንገድ ላይ ነው ያለነው የትኛው ደጃፍ ላይ ነው ያለነው እዚህ ላይ ቆም ብለን እናስብ እግዚአብሔር ቸር ነው ቤተክርስቲያን የሱባኤ ጊዜ የምታወጀው ቤተክርስቲያን ልዩ የጾም ጊዜ የምታወጀው ቤተክርስቲያን ልዩ ከእግዚአብሔር ጋር የምናሳልፍበት ጊዜ የምታወጀው መድኃኒቱ ያለንበትን ስፍራ ቆም ብለን እንድናይ ነው ያለንበትን የቆምንበትን ቆም ብለን እንድናይ ነው ሱባኤ ትርጉሙ ለዚህ ነው ወገኖቼ ጾሙ ለዚህ ነው ጸሎቱ ለዚህ ነው ስለዚህ የትኛው መንገድ ላይ ነኝ እኔ ያለሁት የትኛው ደጃፍ ላይ ነኝ ያለሁት የትኛውን ደጅ ነው እየጠናሁ ያለሁት ብለን እንድንመለከት ራሳችንን ማየት እንድንችል አይኖቻችን እንዲገለጡ ነው ይሄ ሱባኤ ግዜ እግዚአብሔር እንዲጎበኘን እሱ ቅዱስ ፈቃዱ ይሆንልን። የመንገዱ ባህሪዎች እነዚህ ናቸው። እስቲ ጠባቡን መንገድ እንመልከት። የመጀመሪያው ጠባቡ መንገድ አንደኛ ስም አለው። መንገድ ሁሉ ስም አለው አይደል? መንገድ ሁሉ ስም አለው። ስም የሌለው መንገድ የለም። በሰለጠነው አከባቢ በየከተማው በደንብ ተጽፎለት የሚንጠለጠል ለሁሉ የሚታይ ቢኖረውም በገጠሩ አገራችን እንኳ ስም አለው አይደል እንዴ? ስም የሌለው ስፍራ የለም። ስም የሌለው መንገድ የለም። መንገድ ሁሉ ስም አለው። ስለዚህ ሰው ለሰው መንገድ ሲያመላክት ስሙን ጠቅሶ ነው። ስም አለው። ባይሆን በእኛ ሀገር በአንድ መንገድ ላይ ወይንም መንደር ለሚፈልግ ወይንም አንድ ነገር ለሚፈልግ ሰው ሾላ ይሆን ወይንም ደግሞ ጉርበት ያለ አከባቢ ወይንም ደግሞ ጋራ ወይንም ደግሞ ሸለቆ ወይንም ደግሞ ወንዝ ምልክት ሰጥተን ነው አይደል እናመላክተው? አዎ፣ ያ ስሙ ነው። ስሙ ነው። መንገድ ሁሉ ስም አለው። ጠባቡ መንገድ ወይንም ቀጭኑ መንገድ ስም አለው። ስሙ ከነመረሻው እንደተነገረን ስሙ ሕያው መንገድ ነው። ሕያው መንገድ ነው። ሕያዋን የሚሄዱበት ሕያው መንገድ የሚሄዱበትን ሕያዋን የሚያደርግ መንገድ ነው። ሕይወት የሚታወጅበት መንገድ ነው። ሕይወት የሚነክስበት መንገድ ነው። የሕይወት ምስራች፣ የሰላም የምስራች የሚነገርበት መንገድ ነው። ያ ክርስቶስ መነሻው የሆነለት መድረሻውም የሆነለት መንገድ ሕያው ነው። ዕብራውያን 10 20 ላይ ምን ይለናል? ጌታ በደሙ ይመረቀልን አዲስና ሕያው መንገድ ይለናል። ማን ይመረቀልን? መድኃኔ ዓለም ይመረቀልን። በምን? በደሙ። እዚህ ጋር ጠባቡ ደጃፍ ነው ብሎ ጠባቡ መንገድ ነው ብሎ አሳየን። ያንን እንዱ በእኛነታችን መሄድ ስለማንችል በምን መረቀው? በደሙ መረቀው። በደም የተመረቀ መንገድ ነው። የደም ዋጋ የተከፈለበት መንገድ ነው። እየተግባባን ነው ወገኖቼ? የደም ዋጋ የተከፈለበት መንገድ ነው። እሱ ራሱ ከሄደበት በኋላ ተከታዮቹ እንዲሄዱበት የመረቀልን መንገድ ነው። ራሱ ጌታ የተጓዘበት መንገድ ነው። በሌላ ስፍራ ላይ ዮሐንስ 14 ቁጥር 6 ላይ ምንድን ነው የሚለው? እኔ መንገድ ሕይወትም እውነትም ነኝ ይላል አይደል እንዴ? ያ መንገድ ራሱ ምክንያቱም ከሰማይ ወደ ምድር የመጣ ከምድር ወደ ሰማይ ያረገ ማንም የለም። እሱ ወልደ እግዚአብሔር ወልደ ማርያም ክርስቶስ ብቻ ነው። ከሰማይ ወደ ምድር መጥቶ መላእክት የተመላለሱበት መንገድ፣ መላእክት የተመላለሱበት መሰላል ከኛ ጋር አንድ ሆኖ እንደገና ደግሞ ከምድር ወደ ሰማይ ያረገ በዛ እሱ በከፈተው መንገድ ቅዱሳን የተመላለሱበት መንገድ፣ ቅዱሳን የከበሩበት መንገድ፣ ክብሮሙ ለቅዱሳን፣ ቅዱሳን የነገሱበት መንገድ፣ ቅዱሳን ክብሩን የገለጡበት መንገድ ክርስቶስም። ስለዚህ እኔና እናንተ እየተጓዝን ያለነው መንገድ ስም አለው። ስሙ ሕያው ነው። ስሙ ሕይወት ነው። እኔ ነኝ አለ። አንዳንድ ጊዜ ሰዎች ትክክለኛውን የቃሉን መልእክት በመሳሳት ባለመረዳት ብዙ ጊዜ ይናገራሉ። ክርስቶስ እኔ መንገድ ነኝ፣ ሕይወትም ነኝ፣ እውነትም ነኝ ማለቱ በእግዚአብሔርና በሰዎች መካከል ያለሱ እንጂ ሰዎች ለሰዎች ማለትም ቅዱሳን ለሰዎች የሚያቀርቡት ምልጃ፣ ቅዱሳን ለሰዎች የሚያቀርቡት ልመና የለም እስከ ማለት ድረስ ይናገራሉ። በጣም ትልቅ ስህተት ነው። የቃሉ ምስጢር እዚህ ጋር የምናየው መንገድን የከፈተ ማን ነው? አይደለም እንዴ? መላእክት ከፍተዋል? አልከፈቱም። ነገር ግን በተከፈተው መንገድ መላእክት ዘምረዋል፣ የምስራች ብለዋል፣ ደስታን አብስረዋል። እነ ቅዱስ ገብርኤል ለረኞቹ ተናግረዋል። ማን በከፈተው መንገድ? መድኃኔ ዓለም በከፈተው መንገድ። ቅድስት ድንግል ማርያም አርጋበታለች፣ ትንሳኤዋ ተገልጦበታል። ያ መንገድ ማን በከፈተው? መድኃኔ ዓለም በከፈተው። ቅዱሳን ከበሩ፣ ቅዱሳን በክብር ተገለጡ፣ ቅዱሳን የምልጃ ጸጋን አገኙ። ማን በከፈተው መንገድ? መድኃኔ ዓለም በከፈተው መንገድ። እየተግባባን ነው? አዎ። ይሄ የሱን ምልጃ እንጂ የቅዱሳንን ምልጃ የሚቃወም ቃል ሳይሆን ለቅዱሳን ሁሉ የተገለጠውን ክብር የሚያሳይ ቃል ነው። ምክንያቱም እሱ የቅዱሳን ክብር ነውና። ይሄ የቅዱሳንን ምልጃ የሚቃወም ሳይሆን ለቅዱሳን የተሰጠውን ክብር የሚያሳይ ሰፊ መንገድ ነው። አዎ፣ መንገድ እሱ ነው። ያቺ ክሩቤል እንዳትከፈት ማንም እንደዛ እንዳይገባ የምትንበለበል ሰይፈ ነበልባል ይዞ የተቀመጣትን ደጃፍ የከፈተ ማንም አልነበረም። የከፈተው በደሙ የከፈተው አንዱ ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ነው። ክብርና ምስጋና ለሱ ይግባው። ስለዚህ እሱ መንገድ ነው ስንል፣ አዎ መንገድን የከፈተ ህይወት ነው ስንል፣ መሰረተ ህይወት፣ የህይወት መሰረት፣ ለሰዎች ህይወትን የሰጠ ሕያዋን ያደረገ ህይወት ነው እሱ። ጻድቃን ጻድቃን ይሆኑ ዘንድ፣ እውነተኞች ይሆኑ ዘንድ፣ የእውነት ልጆች ይሆኑ ዘንድ፣ እውነትን ለዓለም ያበስሩ ዘንድ እውነትን የገለጠ የእውነት መሰረት፣ የእውነት ምንጭ ነው። ስለዚህ መንገዱን የከፈተልን እሱ ነው። ያለ እኔ በቀር ወደ አብ የሚመጣ የለም። ምክንያቱስ ክርስቶስ እንደሞተለት የማያምን ክርስቶስ ለሱ ሲል ወደ ምድር መጥቶ ስጋን እንደተዋሃደ ያላመነ ሰው፣ እንደሞተለት ያላመነ ሰው፣ እንደተነሳ ያላመነ ሰው፣ እንዳረገ ያላመነ ሰው እንዴት አድርጎ አብን ሊያምን ይችላል? ስለዚህ ህይወት ስለሌለ ካለ እኔ በቀር የሚለው ቃል ይሄንን ነው። ካለ እኔ በቀር፣ ካለሱ በቀር የተሰጠን መንገድ የለም። ካለሱ በስተቀር የተሰጠን ሌላ ነገር የለም። እግዚአብሔር ደግሞ ሲሰጠን ይገርማቸዋል፣ ብዙ መንገዶችን አልሰጠንም። ብዙውን ጊዜ ስንነዳ የምንሳሳተው ብዙ መንገዶች ላይ ነው አይደለም? አንድ መንገድ ከሆነ መንገዱ አንድ ነው። ብዙ መንገዶችን አልሰጠንም፣ ብዙ መንገዶች አላሳየንም። ብዙ መንገዶች ዓለም ውስጥ ነው ያሉት። የዓለም መንገድ ብዙ ነው። የዓለም መንገድ ብዙ ነው። ስንት እውነት ነው ያለው ወገኖቼ? አንድ ነው። መንገዱ አንድ ነው። ስንት ጽድቅ ነው ያለው? አንድ ነው። ስንት ጌታ ነው ያለው? አንድ ነው። ስንት ሃይማኖት ነው ያለው? አንድ ነው። አንድ ነው። የዓለም ግን ብዙ ነው። የዓለም ብዙ ነው። ለእኔ እውነት የሆነው ለእናንተ ውሸት ሊሆን ይችላል። ለእናንተ ውሸት የሆነው ለእኔ እውነት ሊሆን ይችላል። በዓለም ውስጥ ብዙ ነገር ነው ያለ። ሁሉም የሚያየው ነው። ምን አይነት ፍልስፍና አለ? ለምሳሌ ቀይ ቀለም ቢመጣ አንድ ሰው ይሄ ቀይ ቀለም ነው ብለው፣ የለም ለአንተ ነው ቀይ ቀለም የሆነው እንጂ ለእኔ አረንጓዴ ነው ሊለኝ ይችላል። ስለዚህ እንዴት ብዬ አሳምነዋለሁ? ለእሱ አረንጓዴ ነው። ለእኔ ሰማያዊ የሆነው ለእሱ ነጭ ሊሆን ይችላል። ዓለም እንደዚህ ነው የሚያምነው። ግን በእግዚአብሔር ፊት እንደሱ አይነት ነገር የለም። ለእኔም ለእናንተም ቀይ ነው ቀይ ነው፣ ነጭም ከሆነ ነጭ ነው። ምክንያቱም እግዚአብሔር ብዙ መንገዶች የሉትም። አንድ መንገድ ነው ያለው፣ አንድ እውነት ነው ያለው፣ አንድ ስፍራ ነው ለእኔና ለእናንተም ደግሞ ያዘጋጀው። ብዙ ስፍራም የለም፣ አንድ ስፍራ ነው ያለው፣ አንድ ቦታ ነው ያለ። ሁለት ቦታዎች አሉ አይደለም? በማቴዎስ 25:46 ላይ የተነገሩ ጻድቃን ወዴት ይሄዳሉ ነው የተባለው? በጎቹ ወዴት ይሄዳሉ? ወደ ዘላለም ህይወት። እነዛ ፍየሎቹ ደግሞ ወዴት ይሄዳሉ ነው የተባለው? ወደ ዘላለም እሳት፣ ገሃነመ እሳት ይሄዳሉ ነው የተባለው አይደለም? ያ ለማን ነው የተዘጋጀው ነው የተባለ? ለሰይጣንና ለመላእክተኞቹ ነው። ክብር ምስጋና ይግባው። ለሰዎች አላዘጋጀም እግዚአብሔር። ሰዎች ወደዛ ሊሄዱ የቻሉት በምንድን ነው? በገዛ ምርጫቸው ነው። በገዛ ምርጫቸው። ስለዚህ በዛን ጊዜ ወደዛ ስፍራ እንዳንሄድ ዛሬ መምረጥ ያለብን ሁለቱን መንገዶች ነው። ከሰፊው ጠባቡን መንገድ፣ ከሰፊው ደጃፍ ጠባቡን ደጃፍ መምረጥ እንድንችል መንገዱ ይሄ ነው ይለናል። በያው መንገድ መጓዝ እንድንችል። ሌላው ጠባቡ መንገድ ሌላው ስሙ ተስፋ ነው። የተስፋ መንገድ ነው። በዛም ይጓዙት ሁሉ ተስፋ አላቸው። ታቃላችሁ በዚህ ዓለም ላይ ኑሯችን ብዙ ጣውረድ ያለበት አንዳንድ ጊዜ በሞራል በደስታ እንሞላለን አንዳንድ ጊዜ ደግሞ ባዶ እንሆናለን። ያለም ኑሯችን እንደዚህ ነው። አንዳንድ ጊዜ ጤነኞች እንሆናለን ወዲያውኑ ደግሞ በሽተኞች እንሆናለን። አንዳንድ ጊዜ በፍቅር እንሞላለን አንዳንድ ጊዜ በጥላቻ እንሞላለን። አንዳንድ ጊዜ ሁሉ ይወደናል አንዳንድ ጊዜ ደግሞ ሁሉም ይጠላናል። አይታል ነው ዓለም የዓለም ባህሪ። ነገር ግን ወገኖቼ ሐዋርያው ቅዱስ ጳውሎስ እንደሚለው የውጪው ሰውነታችን ቢጠፋ ይላል። የውጪው ሰውነታችን፣ የውጪው ስማችን፣ የውጪው አኗኗራችን፣ በውጪ ያለን የምንለው ነገር ባይስተካከል ባይሳካ በውስጡ ሰውነታችን ሁሌ እንታደሳለን ይላል። ምን ማለቱ ነው? ከእግዚአብሔር ጋር ባለን ግንኙነት ሁሌ እንታደሳለን፣ መንፈሳዊ ሞራላችን ሁሌ ይጨምራል ይላል። ያ ተስፋ ነው። መንገዱ የተስፋ መንገድ ነው። ከዚህም ደግሞ የተለየ የተስፋ መንገድ የሚሆንበት ምክንያቱም የሚጠብቀን ነገር አለ። አይኖቻችን ያላዩት፣ እጆቻችን ያልጨበጡት፣ ያልዳሰሱት ከአይምሮአችን በላይ የሆነ እግዚአብሔር ለልጆቹ ያዘጋጀ በላይ በሰማይ ብዙ ነገር አለ። ተስፋ ነው። መንገዱ የተስፋ መንገድ ነው። መንገዱ የተስፋ መንገድ ስለሆነ ዓለም ያልተቀበለቻቸው ዓለም ያልተገባቻቸው እንደሚለው ቃሉ በዓለም ምንም የሌላቸው ሰዎች እየዘመሩ ደስ እያላቸው ነው የሄዱት። ለምን? መንገዱ ምን ስለሆነ? የተስፋ መንገድ ስለሆነ። ዳዊትም እሱን የሚለው አይደለም? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መንገዱ የተስፋ መንገድ ስለሆነ መንገዱ የተስፋ መንገድ ስለሆነ የደስታ መንገድ ስለሆነ ነው። ሌላው መንገዱ የቅንነት መንገድ ነው። የቅንነት መንገድ ነው። ሰዎች በቅንነት የሚሄዱበት መንገድ ነው። ሰዎች በቅንነት አምላካቸውን የሚያመልኩበት መንገድ ነው። መዝሙር 84 ቁጥር 11 ላይ እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም ይላል። በቅንነት የሚሄዱትን ሰዎች በዛ መንገድ ላይ ቅን በሆነው መንገድ ላይ የሚጓዙትን ሰዎች ከመልካም ነገር አያሳጣቸውም። ከሚያስፈልጋቸው ነገር እግዚአብሔር አያጎልባቸውም። መንገዱ የተስፋ መንገድ የቅንነት መንገድ ስለሆነ የቃል ኪዳን መንገድ ስለሆነ ሄዱበት ተብሎ የተሰጠን መንገድ ስለሆነ መንገዱ የእረፍት መንገድ ነው። በቅንነት የሄደ በአልጋው ላይ ያርፋል። ኢሳይያስ 57 ቁጥር 2 ላይ በቅንነት የሄደ በአልጋው ላይ ያርፋል ይላል። እንዴት ነው የምንረዳው ይህንን ቃል? ደክሟችሁ ስራ ስትሰሩ ውላችሁ፣ በጣም የሚያደክም ነገር ስትሰሩ ውላችሁ የምታያችሁ መቼም እውነት እንነጋገር ድርባችሁ እንኳን የሚበላው አይደለም የሚታያችሁ። ከውጭ ስትመጡ አልጋው ነው የሚታየው አይደለ እንዴ? ቶሎ ብቻ ተንደርድራችሁ ቶሎ ለማረፍ ነው የምትፈልጉት አይደለም? እኔ የሆነው መንገድ ዛሬ የምንጓዝበት መንገድ መጨረሻው መድረሻው ወገኖቼ እረፍት ነው። ከአልጋ በላይ የሚያሳርፍ አልጋ ከሚሰጠን ምቾት በላይ ምቾት ያለው፣ በአልጋችን ላይ ከምናገኘው ደስታ በላይ ደስታ ያለው፣ በአልጋችን ላይ ከምናገኘው እረፍት በላይ እረፍትን የሚሰጥ መንገድ ነው። በዛ መንገድ ነው ሂዱ የምንባለው። በዛ መንገድ ነው እንና እናንተ የታዘዝ ነው። ሰፊው መንገድ አይደለም። ወጣ ገባው መንገድ አይደለም። ብዙ ሌኖች የተሰመሩበት መንገድ አይደለም። ጠባብ ነው፣ ቀጭን ነው። እሱ የህይወት መንገድ ነው። በዚህ ሂዱ ነው የተባል ነው። ሁላችሁ አብዛኞቻችሁ ትነዳላችሁ። ሁሌ የሚነዳ ሰው ምንድን ነው? ሁሌ መንገድ ማየት አለበት አይደለ እንዴ? ከመንገዱ ብዛት የተነሳ መንገዱ የሚለየው በስሙ ነው። ማየት አለበት፣ ማንበብ አለበት። ከዚህም የተነሳ ይመስለኛል አንድ ኢትዮጵያዊ እናት ያሉትን ታቃላችሁ አይደል? ልጆች ሁሉ ግዜ ይሄን ወረቀት ያያያችሁ ተነዳላችሁ፣ አንድ ቀን ግን ነፋስ ቢወስደው እንደወጣችሁ ተቀራላችሁ ብሎ አልባላል። አዎ በሱ እየተመራን ነው ምን ሄደው እንና እናንተ እያነበብን ምን ሄደበት መንገድ ጠባቡ የተሰጠን መንገድ ክርስቶስ መድረሻና መነሻ የሆነለት መንገድ ይሄ ነው። በዚህ መንገድ ላይ ለመሄድ እግዚአብሔር አምላክ ይርዳን። ሁለተኛው መንገዱ ምልክት አለው። መንገዱ ምልክት አለው። አሁን ወደ ሰጧችሁ ምሳሌ ልመለሳችሁና የዓለሙ መንገዳችን ምልክት አለው አይደለም? በተለይ እዚህ ሀገር ጥሩ የሆነ ምልክት አለው። በፍሬዌይ ላይ ስትነዱ የሬስቶራንቱ ምልክት ራሱን የቻለ ነው። የጋስ ስቴሽኑ ምልክት ራሱን የቻለ ነው። የመንገድ ምልክት ራሱን የቻለ ነው። የሌላ የሃይዌው ደግሞ ተመሳሳይ ራሱን የቻለ ነው። ምልክቶቹ የተለዩ ናቸው። ጠባቡ መንገድ የራሱ ምልክት አለው፣ ወይንም ደጃፉ የራሱ ምልክት አለው። ከሰፊው መንገድ የምንለየው ከሰፊው መንገድ ለይተን የምናውቅበት መንገዱ የራሱ ምልክት አለው። ዕብራውያን ምዕራፍ 12 ከቁጥር 2 ላይ የዕብራውያን መልእክት ምዕራፍ 12 ከቁጥር 2 ላይ ምን ይላል? እንግዲህ ይላል ከነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ይህን ቃል መልሰዋለሁ፣ ሁላችሁ ተከታተሉኝ። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ነው የሚለው። አንድ ጊዜ እናንተም ከኔ ጋር እንደዚህ በሉ። እንግዲህ በሉ ሁላችሁ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጥ። አዎ እንደ ደመና ከከበቡን አለ ጳውሎስ በ11 ምዕራፍ ላይ የእምነት አርበኞች የሆኑትን ከዘረዘረ በኋላ እነዚህ በእምነት ካሸነፉ፣ እነዚህ በእምነት ከጸደቁ፣ እነዚህ በእምነት ክብርህን ከገለጡ፣ እነዚህ ደግሞ አሁን ለኛ የሚታዩን በዙሪያችን የከበቡ ስራቸው ክብራቸው የሚንጸባረቅ እነዚህ ካሉልን እኛ ደግሞ የሚከበንን እለት እለት የሚጫነንን የኃጢአትን ሸክም የሚያደናቅፈንን መሰናክል ሁሉ አስወግደን አለ በፊታችን ያለውን ፊታችን ነው ያለው የተመለከትኩ የፈለኩት ቃል ይሄን ነው። በፊታችን ያለውን አለ ኢየሱስን ተመልክተን በትዕግስት እንሮጥ። የት ነው ያለው ጌታና የት ቤት በኩል ነው ያለው? በፊታችን ነው አይደል ያለው? መድኃኔዓለም ፊታችን ነው ያለው። ይህን ቃል አስምሩበት። በፊታችን ነው፣ በጀርባችን አይደለም፣ በጎናችንም አይደለም፣ በፊታችን ነው። በፊታችን ነው የሚለው ቃል ምን ማለት ነው? እኛ ልንሄድበት ያለውን ነገር እሱ ሄዶበት ከፊት ነው የሚጠብቀን ያለ። አንድ ከቦታው ሊያደርሰን ከፊታችን ምልክት ሆኖ ቆሟል። ሁለት እሱ ያልሄደበትን መንገድ ስለማንሄድ የሄደበትን መንገድ እያሳየን ያለው። ሌላው በፊታችን ያለው እየጠበቀን ነው። በፊታችን ያለ ምልክት ሆኖ እየታየን ምልክት ነው። ኢሳይያስም ሲናገር በምዕራፍ 7 ቁጥር 14 ላይ ድንግል እግዚአብሔር ምልክትን ይሰጣቸዋል። ያ ምልክት ድንግል ሊትወልዳለች ስሙንም አማኑኤል ትለዋለች። ተመልከቱ፣ አማኑኤል ምልክት ነው። ስሙን አራጋዊውም እንደዚሁ በሉቃስ 2:25 ላይ ህፃኑን ባቀፈ ጊዜ ይሄ ህፃን አለ፣ ይሄ ህፃን ለሚወድቁትና ለሚነሱት ምንድነው አለ? ምልክት ነው አለ። ምልክት ነው ቆሟል አለ። ለሚነሱት፣ ለሚከብሩት፣ ለሚያምኑት፣ እግዚአብሔርን ለሚከተሉት ምልክታቸው ነው፣ ለሚወድቁትም ኋላ ለሚፈረድባቸው ምልክት ነው አለ። አማኑኤል ምልክት ነው። በመንገዱ ላይ ያለው ምልክት አማኑኤል ነው ወገኖቼ። በመንገዱ ላይ ያለው ምልክት የክርስቶስ ደም ነው። ደሙ ምልክት ነው። ደሙ ምልክት ነው። እስራኤልን ከዛ ከአስረኛው መቅሰፍት ያዳነ ያ የበግ ደም ምሳሌ የሆነለት የክርስቶስ ደም በመንገድ ላይ የሚታየን ከሚያሰናክለን ሁሉ እንድናልፍ የሚጠራን ስለኛ የሚጮህ ስለኛ የሚያመላክት ምልክት ነው። መንገዱ በዚህ ነው የሚለየው። እየተግባባን ነው? ሰፊውን መንገድ ጥለን በጠባቡ እንድንሄድ ጠመዝማዛ የሆነውን የዓለምን መንገድ ትተን ቀጥታ የሆነውን የክርስቶስን መንገድ እንድንሄድ መለያችን የምናየው ምልክታችን የክርስቶስ ደም ነው። መንገዱ ምልክት አለው። የሚጠቁም ምልክት ነው። አቅጣጫውን የሚያሳይ ምልክት ነው። የሚያስጠነቅቅም ምልክት ነው። እሱ ራሱ ምልክት እንደሆነ ሲያስገነዝበን እያየነው መሄድ እንደሚገባን ሲያስጠነቅቀን ምንድን ነው ያለው? መስቀሌን ተሸክሞ የማይከተለኝ ለእኔ ሊሆን አይገባውም። ወይም በሌላ አነጋገር ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሌንም ተሸክሞ ይከተለኝ። ማቴዎስ 16 ከቁጥር 24። ይህ ማስጠንቀቂያ ነው። ራሱ ምልክት ስለሆነ በፊታችን ስላለ እንድንከተለው መንገዱን ከሌላ መለየት እንድንችል ነው። ወገኖቼ ያመነው ስለታየን ነው። ያመነው ከፊታችን ሆኖ ምልክት ስለሆነን ነው። ለምነን ልመናችንን በመመለስ ምልክት ስለሆነን ነው። ታምነንበት ስለደገፈን ነው። በምሕረቱ እኛን በመጠበቁ ምልክት ስለሆነን ነው። አዳኛችን በመሆን ምልክት ስለሆነን ነው። ዛሬም በእያንዳንዱ እርምጃችን ስላልተለየን ነው እዚህ የተሰበሰብን አይደል እንዴ? እኛ አወጅንላችሁ እንድትመጡ፣ ነገር ግን በልባችሁ ውስጥ አስቀምጣችሁ የመጣችሁ ፈልጋችሁት የመጣችሁ እሱ ነው። ማንንም አይደለም፣ ማንንም አይደለም። ስለዚህ የነፍሳችን እረኛ፣ የነፍሳችን አዳኝ የሆነው ክርስቶስ የዛ የመንገዱ ምልክት ነው። የመንገዱ አቅጣጫ የሚጠቁም በመንገዱ ላይ ያለ እያየን እንድንከተል የተሰጠን ምልክት ነው። ምክንያቱም በዚህ ዓለም አንድ ሰው ሲነዳ የስፒዱ መጠን ይጻፍለታል አይደል እንዴ? ስፒዱን ቢያልፍ ምን ይሆናል? ይቀጣል። ምክንያቱም ወይ አደጋ ሊደርስበትም ይችላል፣ ህይወቱን ያጣል፣ ወይም ደግሞ ይቀጣል። ተጽፏል፣ ህጉን መጠበቅ አለበት፣ ማየት አለበት ማለት ነው። አንድ ጊዜ 2 ዓመት አልፏል መሰለኝ፣ ሳኖዜ አምሽቼ የሰንበት ትምህርት ጊዜ አንድነት ጉባኤ ነበር፣ ማታ ደግሞ የሞርድ ስብሰባ እዚህ ነበር። ስለዚህ ስብሰባው ላይ ለመድረስ በጣም እበራለሁኝ። ትኬት አግኝቼ አላውቅም ከዛ በፊት እና ስበር ለካ አልፍ ያለውኝ እኔ የሚታየኝ ለካ ሳይኑ ሳይሆን ስብሰባው ነው የሚታየኝ። እና ፖሊስ አስቆምና ስጠይቀኝ እባክህን፣ ያው ደግሞ ለብሻለሁ እንደምታየኝ ቄስ ነኝ እና ስብሰባ ለመድረስ ነው አልኩ። እሱ የኔ ጉዳይ አይደለም አለኝ። የኔ ጉዳይ የአንተ ህይወት ነው አያችሁ ኋላ ግን ልክ ነው ስብሰባው አይደለም የኔ ጉዳይ የኔ ጉዳይ ያንተ ህይወት ነው ይሄን ካለፍክ አደጋ ስለምትፈጥር በራስህ በሌላ የኔ ጉዳይ እሱ ነው ልክ ነህ ብዬ ትኬትን ተቀብዬ ሄድኳ አዎ ስለዚህ እኔና እናንተ በመንገዱ ላይ ስንሄድ ልክ የስፒዱ መጠን ሁሉ በዚህ ዓለም እንደምጻፍልን አረማመዳችን አካሄዳችን በዛ መንገድ ላይ ተቀምጧል ዛሬ ያየነው ስሙንና ምልክቱን ነው በሚቀጥለው ጊዜ የሚቀረውን እንመለከታለን ያስተማረን የመከረን አምላካችን ክብርና ምስጋና ለሱ ይግባው